Voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ህዳር 6 2013 ዓመተ ምህረት ዝግጅታችን አሁን ጀመረ።
በዚህ 40 ዓመት በተለይ ደግሞ ላለፉት 30 ዓመት በኢትዮጵያ ውስጥ ይደረግ የነበረው ግድያ ማን ማስተር ማይንድ ሆኖ ይመራው እንደነበረ የማይካድራ ግድያ ሁልጭ አድርጎ የሚያሳያችሁ ይመስለኛል።
በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ በትላንትናው ዕለት በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂዷል። ዝርዝር ዘገባ አለን። ውይይቶችና ከተለያዩ የሀገሪቱ ክፍሎች የተጠናቀሩ ዘገባዎችም ለምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክብራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የትግራይ ክልል መሪ ዶክተር ደብረጽዮን ገብረ ሚካኤል ኃይሎቻቸው ኤርትራ ዋና ከተማ አስመራ ላይ ሚሳኤል መተኮሳቸውን ዛሬ አረጋገጡ። ገና ይቀጥላል ሲሉ የዛቱ ሲሆን ማናቸውም ወታደራዊ ኢላማ ላይ እንተኩሳለን ብለዋል። በትናንትናው ዕለት የተተኮሰው ስንት ሚሳኤል እንደሆነ ያልገለጹት ዶክተር ደብረጽዮን ኢላማ ያደረግነው አስመራ ከተማን ብቻ ነው ብለዋል። ይህ የትግራይ ክልል መሪው መግለጫ በክልላቸው ከኢትዮጵያ መንግስት ፌዴራል መከላከያ ኃይሎች ጋር እየተካሄደ ያለው ጦርነት ወደ አጎራባች ኤርትራ ዘልቆ እየተባባሰ መሆኑን የሚያረጋግጥ እንደሆነ ተነግሯል። ዲፕሎማሲያዊ ምንጮች እንዳሉት ደግሞ የትግራይ ክልል መሪዎች ጥቃት እናደርሳለን ሲሉ ካስተነቀቁ በጥቂት ሰዓታት ተከትሎ አስመራ ላይ 3 ሮኬቶች ተተኩሰዋል። ሮኬቶቹ ኢላማ ያደረጉት አውሮፕላን ጣቢያውን ይመስላል ብለዋል። ምን ያህል ጉዳት እንደደረሰና የሰው ህይወት ጠፍቶም እንደሆነ ግን ለጊዜው የተገኘ መረጃ የለም። የትግራይ ክልል አስተዳዳሪው ባለፈው ማክሰኞ በሰጡት መግለጫ ኤርትራ የኢትዮጵያ መንግስት ኃይሎችን የሚረዱ ወታደሮች እየላከች ነች ሲሉ መወንጀላቸውና የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ክሱን ማስተባበላቸው ይታወሳል። ስለ ሚሳኤል ጥቃቱ ከኤርትራ በኩል እስካሁን የተገኘ አስተያየት የለም። የትግራይ ክልል ኃይሎች አርብ ሌሊት ባህር ዳርና ጎንደር 2 አውሮፕላን ጣቢያዎች ላይ ያነጣጠሩ ሮኬቶች መተኮሳቸውን የኢትዮጵያ መንግስትም የክልሉ መንግስት አስታውቀዋል። የክልሉ መንግስት በትግራይ ቴሌቪዥን ባወጣው መግለጫ የሚፈጸምብን ጥቃት ካልቆመ ጥቃት መሰንዘራችንን እንቀጥላለን ብለዋል። የኢትዮጵያ መንግስት ባወጣው መግለጫ ጥቃቶቹ ባህር ዳርና ጎንደር ከተሞች ላይ መድረሳቸውን አረጋግጦ አውሮፕላን ጣቢያው አካባቢ ጉዳት እንደደረሰም ተናግሯል። በቤንሻንጉል ጉሙዝ መተከል ዞን ድባጤ ወረዳ ታጣቂዎች ትናንት ሰላማዊ ሰዎች መግደላቸውን የክልሉ መንግስት አስታወቀ። ግድያውን የፈጸሙት ከህወሓት የጥፋት ተልእኮ የተሰጣቸው ያሏቸው የቤንሻንጉል ህዝቦች ዲሞክራሲያዊ ንቅናቄ አባላት እንደሆኑ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ኃላፊው አቶ መለሰ በየነ ተናግረዋል። ከንቅናቄው የተሰማ ጥቃቱን የሚያረጋግጥም ይሁን የሚያስተባብል መግለጫ እስካሁን ለማግኘት አልተቻለም። የኢትዮጵያ የሰብአዊ መብቶች ኮሚሽን ባወጣው መግለጫ በቤንሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል አሳስቧል። ናኮር መልካ ዝርዝሩ ልኳል።
በቤኒሻንጉል ጉሙዝ መተከል ዞን ዲባጤ ወረዳ ልዩ ስሙ ቂጠው በሚባል ስፍራ ነው ትናንት ይህ ዘግናኝ ጥቃት መፈጸሙ የተገለጸው። የቂጠው ቀበሌ ነዋሪ መሆናቸውን የተናገሩት የአይን እማኝ አቶ ደስታ ለማ መሳሪያና ቀስት እንዲሁም ቢላ የያዙ ግለሰቦች ይህን አሰቃቂ ግድያ መፈጸማቸውን ገልጸዋል።
ትናንትና ከቡለን ወረዳ ዶቢ ቀበሌ ወደ ሻሂ አዳሪ አንድ ትራንስፖርት መኪና ነበረ ጭኖ የሄደ ዲባጤ ወረዳ ላይ ሽሮ የምትባል ቀበሌ ላይ በቁጥር 38 ሰዎች ሞተዋል።
ምን አይነት መሳሪያ ነው የተጠቀሙት ጥቃቱን ሲፈጽሙ?
ቀስት፣ ተተኳሽ መሳሪያና ካራ ቢላ። በጣም የሚያሳዝነው ከአንድ ቤት ዛሬ አንድ ገደሉ 5 ሰዎች የገቡ አሉ።
ሹፌሩና ረዳቱስ እንዴት ሆኑ?
ወኪሉ ረዳቱ ሞቷል። ሹፌሩ አሁን ሆስፒታል ላይ ነው።
በጥቃቱ የተገደሉትን ሰዎች ቁጥር ከሆስፒታል እንዲሁም ከክልሉ አመራሮች ለማረጋገጥ አልተቻለም። የቤኒሻንጉል ጉሙዝ ክልል መንግስት ኮሚኒኬሽንስ ጉዳዮች ኃላፊ አቶ መለሰ በየነ ጥቃቱን የፈጸሙት ከህወሓት የጥፋት ተልዕኮ የተሰጣቸው ጸረ ሰላም ኃይሎች ናቸው ይላሉ።
ከህወሓት ከጥቃት ተልዕኮ ከሰጧቸው ይሄ ብቅድመ ስፋት የአዳር ስፋት የሚያመጣ ነው ለጉሙዝ ማህበረሰብ ህዝብ አይጠቅምም የሚል ፕሮፓጋንዳን አልፎ የሚንቀሳቀሱ ኃይሎች ናቸው። የጥፋት ተልዕኮ ተቀጣ መንግስታዊ ዛት የሚደረገው ከቲፒኤልኤፍ ነው። ቲፒኤልኤፍ ጋር ተጠርተውም ስልጠና የወሰዱበት በፋይናንስም በሞራልም በተለያየ መንገድ አቅጣጫ የሚሰጡበት እንግዲህ ቲፒኤልኤፍ ለአንዴና ለመጨረሻ ጊዜ ኦልሞስት እንደ ሀገርም ግብዓተ መሬቱን እየተቃረበ ስለሆነ አሁን ያለው ተግባር ሽብር ተግባር ነው ለማለት ይቻላል።
ምን ያህል ሰዎች ናቸው በጥቃቱ ህይወታቸው ያለፈው?
አሁን ባለው ሁኔታ ያው እንግዲህ የነበረው ጥቃት ልብ የሚሰብር ስለሆነ የክልሉ መንግስት በእጅጉ ነው ያዘነው። ሰውም እዛ አካባቢ ያለው ጸጥታ ማረጋጋት ላይ ነው ያለው። አሁን መረጃውን እኛም ማግኘት አልቻለም። መረጃ ዲቴልስ ግን መረጃ መስጠት ይቻላል።
የመተከል ዞን በማዘዣ ማዕከል አስተዳደር ስር ባለበት ሁኔታ የጸጥታ ኃይሎች አስቀድመው መከላከል ያልቻሉበትንም ምክንያት አስረድተዋል።
ባጭ ወረዳ ላይ ለመግባት ጥረት ሲያደርጉ እሱን ለመከላከል ሰፊ የሆነ ጥረት ተደርገዋል። በእነዚህ የጥፋት ተልዕኮ ያላቸው ኃይሎች በዚህ ሂደቱ መረጃ ሲደርስ ልክ ሁለን ወረዳ ያለን ጸጥታ ኃይልም ሩጦ እዛ ለመድረስ ጥረት እያደረገ ባለበት ላይ ነው እንግዲህ ንጹሃን ዜጎች ላይ ጥቃት የፈጸሙት።
እነዚህ የታጠቁ ኃይሎች በዚህ ወረዳ ሌላ ቀበሌ ውስጥ 2 የጸጥታ ባልደረቦችን አግተው በመውሰድ በማረጋጋት ተግባር ላይ የነበሩ የወረዳውን አስተዳዳሪም ጭምር አቁስለዋል ብለዋል አቶ መለሰ። በመተከል ዞን የተለያዩ ወረዳዎች በእነዚህ በታጠቁ ኃይሎች ባለፉት ጥቂት ወራት የበርካታ ንጹሃን ዜጎች ሕይወት ማለፉ መዘገቡ ይታወሳል። በቤኒሻንጉል ጉሙዝ ዲባጢ የተፈጸመውን ዘግናኝ ግድያ በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ባወጣው መግለጫ በሌሎች የቤኒሻንጉል ጉሙዝ ወረዳዎች ጥቃት መሰንዘሩና ለጊዜው ሕይወታቸውን ለማዳን የሸሹ ሰዎች መኖራቸው በመነገሩ የሚገመተው የተጎጂዎች ቁጥር 34 ቢሆንም ሊጨምር እንደሚችል ይጠበቃል ብሏል። የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለ ይህ ጥቃት ሁላችንም በጋራ የተሸከምነውን የሰው ሕይወት ክፍያ ዛሬም ባሳዛኝ ሁኔታ የሚያሻቅብ ነው። የመንግስት የጸጥታ ኃይሎች በፍጥነት ጥቃቱ የበለጠ እንዳይባባስ እርምጃ መውሰዳቸው አበረታች ነው ማለታቸውን ኢሰመኮ ካወጣው መግለጫ ማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዓለም ዙሪያ ለኮሮና ቫይረስ የተጋለጡት ሰዎች ቁጥር 54 ሚሊዮን መግባቱን የጃንስ ሆፕኪንስ ዩኒቨርሲቲ መረጃ አስታውቋል። አሁንም ቀዳሚዎቹ 3 ሀገሮች ዩናይትድ ስቴትስ፣ ህንድና ብራዚል ናቸው። የዩናይትድ ስቴትስ የቫይረሱ ተጋላጭ ቁጥር ወደ 11 ሚሊዮን የተቃረበ ሲሆን ህንድ 8.8 ብራዚል 5.8 ሚሊዮን ይዘው ይከተላሉ። ይህ በዚህ እንዳለ ኮሮና ቫይረስን እየታገሉና ለምዕራባውያንና ለቻይና እዳቸውን ለመክፈል የተቸገሩ በማደግ ላይ ባሉ ሀገሮች የህፃናት ሞት ቀውስ ሊከሰት ነው ሲሉ የቀድሞ የብሪታንያ ጠቅላይ ሚኒስትር ጎርደን ብራውን አስጠነቀቁ። ብራውን ከጥቂት ቀናት በኋላ ሳውዲ አረቢያ በሚካሄደው የጂ20 ጉባኤ ዋዜማ ኦብዘርቨር ተባለው የሀገራቸው መጽሔት ላይ ባወጡ ጽሑፍ ተሰብሳቢዎቹ ሀገሮች ከወረርሽኙ ጋር እየታገሉ ላሉትና ለሚገባቸው ሀገሮች የዕዳ ክፍያ ለጊዜው እንዲያቆሙ ማድረግን ሊያስቡበት ይገባ ይሆናል ብለዋል። ትናንት ዩናይትድ ስቴትስ መዲና ዋሽንግተን ዲሲ ላይ ፕሬዚደንት ዶናልድ ትራምፕንና በምርጫው ተፈጽሟል የሚሉትን ማስረጃ ያልቀረበበት ውንጀላ የሚደግፉ ሰዎች ሰልፍ አካሂደዋል። የተለያዩ በርካታ ሰልፎች ሚሊዮን ማጋ ማርች፣ ሴቶች ለትራምፕ፣ ስርቆቱን እናስቆም በሚል መሪ ቃል የተካሄዱት ሰልፎች ፕሬዚደንታዊ ምርጫው ተጭበርብሯል በማለት ያለ ማስረጃ ውንጀላ ሲያሰሙ ውለዋል። በበርካታ የብርቱ ፉክክር ክፍለ ግዛቶች ድምፅ ተጭበርብሯል የሚሉት ፕሬዚደንት ትራምፕ ዲሞክራቱ ተፎካካሪያቸው ጆ ባይደን ማሸነፋቸውን አልቀበልም እንዳሉ ናቸው። የክፍለ ግዛቶቹ የምርጫ ባለስልጣናት የከበደና የምርጫውን ውጤት የሚቀይር መዛባት አልነበረም ሲሉ ሪፖርት አቅርበዋል። ፕሬዚደንት ትራምፕ ሰልፎቹ ከመጀመራቸው አስቀድሞ በመኪና አጀብ በፔንሲልቬኒያ ጎዳና ላይ ለደጋፊዎቻቸው ፈገግ እያሉና እጆቻቸውን እያውለበለቡ ቨርጂኒያ ወደሚገኘው የጎልፍ መጫወቻቸው ተጉዘዋል። የዩናይትድ ስቴትስ የጦር ሰራዊት በዚህ ሳምንት ግብጽ ሲናይ ባህረ ሰላጤ ላይ በወደቀው ሄሊኮፕተር የሞቱትን አሜሪካውያን ወታደሮች ማንነት ገለጸ። ወታደሮቹ የቴክሳስ፣ የሰሜን ካሮላይና፣ የማሳቹሴትስ እና የኦሃዮ እንዲሁም የኢሊኖይ ነዋሪዎች የነበሩ መሆናቸውንና የግብጽና የእስራኤል የሰላም ስምምነትን ተግባራዊነት የሚቆጣጠረው ዓለም አቀፍ አካል በሰላም አስከባሪነት ተሰማርተው የነበሩ እንደሆኑ ነው የገለጸው። የግብጿ የቀይ ባህር መዝናኛ ሻርም አልሼክ አጠገብ ሄሊኮፕተሩ የወደቀ ሲሆን የዩናይትድ ስቴትስ የጦር ሰራዊት የአደጋው ምክንያት እየተመረመረ መሆኑ ገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃል።
የምታዳምጡት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእሁድ ህዳር 6 2013 ዓመተ ምህረት ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባ እንለፍ። በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ በትላንትናው ዕለት በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂዷል። በአማራ ክልል ብሔር ተወላጆች ላይ ደረሰ ያሉትን በደል የዘረዘሩ ተሳታፊዎች ዘርን በለየ ጥቃት ውስጥ የተሳተፉ ለፍርድ እንዲቀርቡ ጠይቀዋል። በዚህ ትዕይንተ ህዝብ ላይ የኢትዮጵያ መንግስት በተለያየ መንገድ በአማራ ብሔር ላይ ለተከታተሉ እልቂቶች አስተዋጽኦ አድርጓል በሚል ወቀሳም ተሰምቷል። በዩናይትድ ስቴትስ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው እንዲህ ያለው ወቀሳ በተሳሳተ መረጃ ላይ የተመረኮዘ መሆኑን ጠቁመው የኢትዮጵያ መንግስት ከዚህ ቀደም ማንነትን ማዕከል አድርጎ በዋናነት በአማራ ህዝብ ላይ የተደረገ ጭፍጨፋን በተደጋጋሚ አውግዟል፣ እጃቸው አለበት የተባሉ ኃይሎችን በመማረክም ላይ ናቸው ብለዋል። ህግን የማስከበር እርምጃውም ይቀጥላል ሲሉ አክለዋል። ሀብታሙ ስዩም ዝርዝር ዘገባውን አሰናድቷል።
በዋሽንግተን ዲሲ የዩናይትድ ስቴትስ መንግስት ወሳኝ ተቋማት መናገሻ በሆነው ካፒታል ሂል ትናንት ረፋድ ላይ የተካሄደው ትዕይንተ ህዝብ መጠነኛ ተሳታፊዎች የነበሩት ቢሆንም ተሳታፊዎቹ በበርካታ የአማራ ብሔር ተወላጆች ላይ ተደራርበዋል ያሉትን በደል ለማሰማ ተውለውታል። እውቁ የኪነ ጥበብ ሰውና የለውጥ አራማጅ አበበ በለው በትዕይንተ ህዝቡ ላይ ሀሳባቸውን ካጋሩት መካከል ናቸው።
እዚህ 40 ዓመት በተለይ ደግሞ ላለፉት 30 ዓመት በኢትዮጵያ ውስጥ ይደረግ የነበረው ግድያ ማን ማስተር ማይንድ ሆኖ ይመራው እንደነበረ የማይካድራ ግድያ ሁልጭ አድርጎ የሚያሳያቸው ይመስለኛል። በትግራይና በጎንደር ክፍለ ሀገር ወሰን በአንድ ቀን 600 ሰው በተደራጀ መልክ አንተ በምን ዳመ ዱብ ዕዳ የተበሳጨ ሰው ያደርገዋል ብላችሁ የምትገምቱት አይመስለኝም። ይሄ በደንብ ቀደም ብለው የተዘጋጁበት አሳይመንት የተሰጣቸው ማን ምን እንደሚያደርግ በደንብ አቀነባብረው እየመሩ ያሉ ኃይሎች መኖራቸውን ያሳያልና ያለፉትንም ግድያዎች ብታያቸው ድንገት አይደሉም፣ የተናደደ ሰው አይደለም የሚያደርጋቸው።
ይህ ትዕይንተ ህዝብ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና ሲቪክ ማህበራት ያዘጋጁት እንደሆኑ የነገሩን ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ተመስገን መንግስቱ ሰልፉን ለመጥራት ምክንያት የሆኑ ጉዳዮችን ነግረውናል።
ኢትዮጵያ ውስጥ በአማራ ህዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘር ጨፋጫፊዎቹም ለህግ እንዲቀርቡ ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምጽ ለማሰማት ነው። በመጀመሪያ ደረጃ የዘር ጭፍጨፋ የሚባለው ነገር እንዲሁ በቀላሉ የሚገለጽ ነገር አይደለም። በእንግሊዝኛው ጀኖሳይድ ተብሎ የሚጠራው ተርም በዛ ደረጃ የሚፈጸም ጥቃት ለመሆኑ መጀመሪያ መተማመን ያስፈልጋል። ዛሬ በምናደርገው ሰልፍ ውስጥ አንዱ አጉልተን የምንጠቀመው ቃል ጀኖሳይድ የሚለውን ተርም ነው ማለት ነው። የዘር ጭፍጨፋ እየተደረገ መሆኑን መጀመሪያ መተማመን ይገባናል። አሁንም ቢሆን የዘር ጭፍጨፋ የለም አልተፈጸመም ብለን የምናስብ ከሆነ ከፊት ለፊታችንም የተጋረጠውን አደጋ ለመከላከል ዝግጁ አለመሆናችንን እና ፍቃዱም እንደሌለን ስለሚያሳይ እሱን ዝምታ መስበር ነው የምንፈልገው በዋናነት። ከዛም ባሻገር እስካሁን ድረስ በዛ የዘር ጭፍጨፋ ውስጥ ተሳትፎ ያደረጉ የመንግስት አካላትንም ጨምሮ ልዩ ልዩ ጽንፈኛ ቡድኖች አሉ። እነሱንም የማጋለጥ አላማ አለን።
የኢትዮጵያ መንግስት የአማራ ብሔር አባላት ላይ ያነጣጠሩ ጥቃቶችን በዘር ማጥፋት ወንጀልነት ለመመደብ ማመንታቱን በመጥቀስ የወቀሱት አቶ ተመስገን በተለያዩ የሀገሪቱ ስፍራዎች የደረሱ እልቂቶች በማነሳሳት በመንግስት ዘንድ ሰፍኗል ያሉ ያሉትን ዝምታ ለመስበር ሰልፉ እንዳቀደም ያውሳሉ።
ትክክል ነው። እንዳውም የሰልፋችን ዋናው መልእክትም እየተፈጸመ ያለው ጭፍጨፋ መንግስት መር ስርዓታዊ የዘር ጭፍጨፋ የሚል ነው። መንግስት መር ያልንበት ምክንያት የኢትዮጵያ መንግስት እንደሚታወቀው የዜጎችን መብት የማስከበር እና ዜጎችን ደህንነት የመጠበቅ መንግስታዊ ግዴታውን እንዳልተወጣ ይታወቃል። ከዛም ባሻገር በዘር ጭፍጨፋ ውስጥ በመንግስት መዋቅር ውስጥ ተሳትፎ የሚያደርጉ የመንግስት ባለስልጣናት መረጃዎቹ አሉን። ይሄ ለሁሉም ግልጽ የሆነ ነገር ነው። ኦህዴድ የሚባለው ዶክተር አብይ አህመድ የሚመሩት ድርጅት ጽንፈኛ የኦነግ ስልጠና የመስጠት የፋይናንስ ድጋፍ የማድረግ የሎጂስቲክ ድጋፍ የማድረግ በእንደነዚህ አይነት ነገሮች እንደተሳተፈ መረጃዎች ከራሳቸው እየወጡ እንደሆነ እናውቃለን። ከምንም በላይ ግን ዛሬ እኛ ሰላማዊ ሰልፍ እንድንወጣበት ያስገደደንና በዋናነትም ልንሰብረው የምንፈልገው ዝምታ ዘር ጭፍጨፋው ጋር በተገናኘ የተደረገውን ድናያል ነው። ከጠቅላይ ሚኒስትሩ ጀምሮ እስከ ታች የቀበሌ መዋቅር ድረስ በተቀነባበረ ሁኔታ የዘር ጭፍጨፋው እንዳልተፈጸመና የተደረገው ጥቃት እንዲሁ የእርስ በርስ ግጭት እንዲመስል የተቀነባበረ ስራ ተሰርቷል።
ማንነት ላይ አነጣጥረው የሚፈጸሙ ወንጀሎችን በተመለከተ ኢትዮጵያ መንግስት እየወሰዳቸው ናቸው የሚሏቸውን እርምጃዎች የሚጠቃቅሱት በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው በሰልፉ አስተባባሪዎች የቀረቡ ትችቶች በተሳሳተ መረጃ ላይ የተመረኮዙ መሆኑን ያምናሉ።
በመጀመሪያ አሁን ቀደምም ባለፈው ሳምንት እንደዚሁ አንድ ሰልፍ ነበር። በቀጥታ ወደ ኤምባሲያችንም ተወካዮቹ መጥተው የገለጹት ነገር መንግስት በህወሓት መራሹ ህገወጥ ቡድን በሰራዊታችን ላይ የተጀመረው ጥቃት እና እሱን ተከትሎ መንግስት እየወሰደ ያለው ህግን የማስከበር እርምጃ እንደሚደግፉ ነው ያረጋገጡልኝ። ስለዚህ አሁንም በተደረገው ህግ የማስከበር እንቅስቃሴ ውስጥ የሚሸሸ ቡድን ጥቃት እያደረሰ እና በንጹሀን ላይ ግፍ እየፈጸመ እየሄደ እንደሆነ ያው በቅርቡ በተለያዩ ኢንተርናሽናል ተቋማት ጭምር የወጣው ነገር የሚያሳየው ነው። ስለዚህ አሁን የተባለው አይነት ወደኛ አልደረሰንም። የሚያነሱ አካላት ካሉ ደግሞ ያው ስም ማጥፋትና ፍጹም ሚስኢንፎርሜሽን እንደሆነ ነው የሚታይ።
አምባሳደር ፍጹም መንግስት ከትልልቅ ባለስልጣናቱ ጀምሮ እስከ ወረዳ ሹመኞቹ ድረስ በተለያየ ደረጃ ዘርን መሰረት ባደረጉ ጥቃቶች ተሳታፊ ሆኗል፣ እየደረሱ ያሉ ጥቃቶችንም ተገቢ አጠራር ነስቷቸዋል የሚለውን ወቀሳም አይስማሙበትም።
ማለት እነሱ ሀሳባቸውን በመሰሉት መልክ ሊገልጹ ይችላሉ። በመንግስት በኩል አሁን በፊትም ማንነትን ማዕከል አድርጎ በዋናነት በአማራ ህዝብ ላይ የተደረገው ጭፍጨፋ የሰብአዊ ድርጊት መሆኑን መንግስትም ኤምባሲያችንን በተደጋጋሚ አውግዘናል፣ አሁንም እናወግዛለን። የፌዴራሊስት ኃይሎች በሚል ጭምር በተለያዩ ቦታዎች በመለመላቸው አካላት የተደረጉ የተለያዩ እንቅስቃሴዎች እንደነበሩ፣ በአሁኑ ሰዓትም ደግሞ እጃቸው ያለባቸው አካላትም በመማረክም ላይ ያሉበት ሁኔታ እንዳለ እያየን ነው። ስለዚህ ጊዜ የበለጠ እየገለጠው ይመጣል። አሁን የኢትዮጵያ ህዝብ በአንድነት ሆኖ አገሪቱን ለማተራመስ የሚንቀሳቀሰውን ኃይል ለህግ ተገዥ እንዲሆን ማድረግ ነው እንግዲህ ትልቁ በመሰራት ላይ ያለው። እንግዲህ ይህ ኃይል ለህግ እስኪቀርብ ድረስ የተጀመረው ህግን የማስከበር ተግባር ተጠናክሮ የሚቀጥል ነው የሚሆነው። በተለያዩ ሁኔታዎች ሚስኢንፎርሜሽን የተጋለጡ አካላትም ትክክለኛውን መረጃ ሰከን ብለው እንዲያዩና ከህዝባችን ከመንግስት ጎን እንዲቆሙ ነው በዚህ አጋጣሚ ጥሪ ማቅረብ ፈቅደው።
ኢትዮጵያ ውስጥ ከፍተኛ የህዝብ ቁጥር ካላቸው መካከል አንዱ የአማራ ህዝብ ነው። የዛሬ 13 ዓመት ገደማ የወጣው የብሔራዊ ህዝብና ቤት ቆጠራ መዝገብ የአማራ ህዝብ ከኢትዮጵያ ህዝብ ቁጥር ከአንድ አራተኛ በላይ እንደሚሸፍን ይጠቁማል። 96130 ኪሎ ሜትር ካለው የክልሉ ግዛት ተሻግረው በሚሊዮኖች የሚቆጠሩ የብሔሩ ተወላጆች በተለያዩ የሀገሪቱ ክፍሎች ውስጥ ይኖራሉ። ምዕራብ ኦሮሚያና ቤንሻንጉል ጉሙዝ ክልልን ጨምሮ በተለያዩ ስፍራዎች የብሔሩ ተወላጆች በተለያዩ ጊዜያት ዘርን የለየ ጥቃት እንደደረሰባቸው አምነስቲ ኢንተርናሽናልን የመሰሉ የሰብአዊ መብት ተሟጋጅ ተቋማት ማስታወቃቸው አይዘነጋም። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። በኢትዮጵያ ፌዴራል መንግስትና በትግራይ ክልል ገዢ ፓርቲ ህወሓት መካከል የተጫረው ወታደራዊ ግጭት በህዝብ ብዛቷ በአፍሪካ ሁለተኛ በሆነችው ሀገር ውስጥ ወደ ተራዘመ የእርስ በርስ ጦርነት እንዳያመራ የሚሰጉ ድምጻቸውን እያሰሙ ነው። ግጭቱ የሚቀጥል ከሆነ የጸጥታው መደፍረስ ለአካባቢውም እንደሚያሰጋ እየተነገረ ነው። ናይሮቢ የሚገኘው ሪፖርተራችን መሐመድ ዩሱፍ ተንታኞችን አነጋግሯል። ሰለሞን አባተ ያቀርበዋል።
በፌዴራል መንግስቱ ጦርና በህወሓት ታጣቂዎች መካከል የተከፈተው ውጊያ ወደ ሁለተኛ ሳምንቱ ዘለቀ። ከግጭቱ አካባቢዎች የሸሹ ወደ 8000 ኢትዮጵያውያን ድንበር አቋርጠው ሱዳን ገብተዋል። የረድኤት ድርጅቶች ቁጥሩ ሊጨምር ይችላል እያሉ ነው። ግጭቱ የተጫረው ህወሓት ትግራይ ውስጥ በሚገኘው የመከላከያ ኃይል ላይ ጥቃት ካደረሰ በኋላ ነው። ያንን በኃይል የታገዘ ሁከት ለማስቆም ጠቅላይ ሚኒስትር አብይ አህመድ ወታደራዊ እርምጃ እንዲወሰድ አዘዙ። አሁን ያለውን ሁኔታ የዓለም አቀፉ የግጭቶች መፍትሄ አፈላላጊ ቡድን ICG የአፍሪካ ፕሮግራም ዳይሬክተር ኮንፈርት ኤሮ እንዲህ ይገልጹታል።
Right now what we see is more fighting, more entrenched.
አሁን እያየን ያለነው የበዛ ውጊያና በሁለቱም በኩል ያሉ የተጠናከሩ ይዞታዎችን ነው። ምንም እንኳን በክልሉ ተዋጊዎች ላይ ግፊቱ እየበዛና በኃይል መጠንም ጫናው እየበረታባቸው ቢሆንም የተጠናከረ ያጸፋ ጥቃት እየሰነዘሩ መሆናቸውን እናያለን። ምናልባትም ወደ ሽምቅ አይነት ውጊያ ሊዞሩም ይችላሉ። የተራዘመ ሁኔታ ሊፈጠር ይችላል።
ውጥረቱ የተባባሰው ፌዴራሉ መንግስት በኮቪድ-19 ምክንያት ያስተላለፈውን ምርጫ የትግራይ ክልላዊ መንግስት ባለፈው ነሐሴ በተናጠል ሲያካሂድ ነው። ኢንተርኔት በመቋረጡ ምክንያት በአካባቢው አሁን ያለው ሰብአዊ ሁኔታ ምን እንደሚመስል ለጊዜው የጠራ መረጃ የለም። የመንግስቱ ኃይሎች የህወሓትን ተዋጊዎች ካላስቆሙ ችግሩ ለሀገሪቱ የባሰ ፈተና ሊደቀን ይችላል ይላሉ። የአደጋ አማካሪ ቡድን የሚባል ተቋም ከሰሃራ በስተደቡብ ያለችው አፍሪካ የጸጥታና ደህንነት ተንታኝ ታማስ መርፊ
The likelihood of a coup would almost certainly increase if the military fails to defeat the TPLF.
ጦሩ ህወሓትን ማሸነፍ ካልቻለ የመፈንቅለ መንግስት አዝማሚያ ሊያይል ይችላል። ይህ ሁኔታ የሚፈጠረው ደግሞ ቀድሞ በመንግስት ውስጥ ከፍተኛ ጫና ከነበረው ህወሓት ጋር ቁርኝት ካላቸው ቡድኖች ሊሆን ይችላል። ሰፋ ያለውን አንድምታ ከተመለከተን ደግሞ ኢትዮጵያ አሁን ያለችበት አቋሟ ለአደጋ የተጋለጠ በመሆኑ ሁኔታው ይባባስና በጎሳ ላይ በተመረኮዙ ቡድኖች ምክንያት ግጭቶች በተለያዩ ቦታዎች ላይ የሚኖሩ ይመስለኛል።
ጠቅላይ ሚኒስትሩ ባለፈው እሁድ አዳዲስ የመከላከያና የደህንነት ኃላፊዎችን ሾመዋል። ከትግራይ ክልል መሪዎች ጋር እንደማይደራደሩም ተናግረዋል። የICJዋ ኤሮግን አጠቃላይና ሁሉንም የሚያሳትፉ ንግግሮች መከፈት ሀገሪቱንም አካባቢውንም ከአደጋ ሊያተርፍ ይችላል የሚል ሐሳብ አላቸው።
The continental body in the form of the Africa Union, one of the most important
የአፍሪካ ህብረትን የመሰለ ለኢትዮጵያም እንዲሁም ለአውሮፓ ህብረት የተጠበቀ ወዳጅነት ያለው አህጉራዊ አካልና ሁሉም የሚስማማበት ጉዳይ የሽግግር ሁኔታ ግጭቱ እንዲሁም አስቸጋሪ የሆነባት ሱዳን አዲስ ምዕራፍ ለመግለጥ እየተዘጋጀች ያለችው ሶማሊያ የአንድነት መንግስት የመፍጠር ሁኔታ ቀውስ ውስጥ የሚገኝባት ደቡብ ሱዳን ወዳሉበት አካባቢ ከመዛመቱና ከማጥለቅለቁ በፊት ሁሉንም የሚያሳትፍ ድርድር ውስጥ የመግባት አስፈላጊነት ነው። ለአካባቢው እጅግ አስፈላጊ ከሆኑት ሀገሮች አንዷ ወደ ጦርነት መግባቷ ለአፍሪካ ቀንድ አሁን ጥሩ ጊዜ አይደለም።
ጠቅላይ ሚኒስትሩ ከትናንት በስቲያ ባወጡት መልእክት ትግራይ ውስጥ ያለው ህግን የማስከበር ዘመቻችን በታቀደው መሰረት እየተከናወነ ነው። ወንጀለኛው ጁንታ ትጥቅ ሲፈታ፣ በክልሉ ህጋዊ አስተዳደር ሲመለስ፣ ያመለጡ ተይዘው ህግ ፊት ሲቀርቡ፣ ወታደራዊ እንቅስቃሴዎቹ ይቆማሉ። ሁሉም በፍጥነት እየደረስንበት ነው ማለታቸው ይታወሳል።
የምትከታተሉት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የአማርኛው ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እናልፋለን። የኢትዮጵያ ፌዴራል መንግስት ህግ የማስከበር እንቅስቃሴ የሚለውና የህወሓት መሪዎች ህገ መንግስቱ በትግራይ ላይ የከፈተው ጦርነት የሚሉት ጦርነት እየተባባሰ መሆኑ ይታያል። ስለ መንግስቱ እንቅስቃሴና ስለ ሀገሪቱ አጠቃላይ ሁኔታ ማብራሪያ ለማግኘት ሰለሞን አባተ ወደ ጠቅላይ ሚኒስትሩ ጽህፈት ቤት ከትላንት በስቲያ ምሽት ደውሎ ነበር።
ዶክተር ቢቂላ በጣም አመሰግናለሁኝ ለጊዜውና ስለ ፈቃደኝነቶ። እስቲ ለአድማጮች ራስዎን ያስተዋውቁልኝ በቅድሚያ።
እኔ ቢቂላ ሁሪሳ እባላለሁ። በጠቅላይ ሚኒስትር ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ነኝ።
ዶክተር ቢቂላ እስቲ አጠር አድርገው አሁን ትግራይ ውስጥ እየተካሄደ ስላለው ሁኔታ መግለጫ ይስጡኝ።
በትግራይ ክልል በተለይ ደግሞ ባለፉት 2-3 አመታት ህገ መንግስታዊ ስርዓቱንና የፌደራል ስርዓቱን በኃይል ለመናድ ሲሞክር የነበረና በተለያዩ የሀገሪቱ ክፍሎችም ዜጎችን በማፈናቀል የግድያ የማፈናቀልና የዜጎች እርስ በርስ ግጭት እንዲከሰት ሲያደርግ የነበረው ቡድን በስተመጨረሻ በመከላከያ ሰራዊቱ የሰሜን እዝ ላይ ለሊት በጣም አሳዛኝ በሆነ ሁኔታ የመከላከያ ሰራዊቱ ልማትን ሲደግፍ ውሎ ባረፈበት ቦታ ላይ በተቀናጀ ሁኔታ በብዙ ካምፖች በአንድ ጊዜ ጥቃት መክፈቱ ይታወቃል። በዚህም ሁኔታ ሌሎች የመከላከያ አባላት ባላሰቡበት ሁኔታ የትግራይ ተወላጅ የሆኑ የመከላከያ ሰራዊት አባላትን ቀድሞ አስወጥቶ ኦሪንቴሽን በመስጠት ለጥቃት በማዘጋጀት እንዲሁም ለአመታት ሲያሰለጥናቸው የነበሩ የሚሊሻና የልዩ ኃይል አባላትን ከውጭ በማሰለፍ ከውስጥ ደግሞ የትግራይ ተወላጅ የሆኑ የሰራዊቱን አባላት እጅግ በጣም ለኢትዮጵያ ታሪክ ጥቁር ጠባሳ ተብሎ ሊጠቀስ በሚችል ሁኔታ ወንድም ወንድሙ ላይ አፈሙዝ አዙሮት እንዲተኩስ አድርጎ ቀደም ብሎ የትግራይ ተወላጆችን ኦሪንቴሽን ሰጥቶ ለሊት ጨለማን ተገን በማድረግ በትግራይ ክልል ውስጥ መብራት እንዲቋረጥ በማድረግ ስልክ እንዲቋረጥ በማድረግ የሰራዊቱ አባላት እርስ በርሳቸው እንዳይገናኙ በማድረግ አሳዛኝ በሆነ ሁኔታ ከውጭ ልዩ ኃይሉና ሚሊሻው ወደ ካምፕ ውስጥ እንዲተኩስ ከውስጥ ደግሞ ወንድም ወንድሙ ላይ እንዲተኩስ የትግራይ ተወላጆች የሌሎች ብሔር የሆኑ ሰራዊቱ አባላት ላይ እንዲተኩሱ በማድረግ ከባድ ጥቃት ነው የተሰነዘረው። ይሄ በተመሳሳይ ሰዓት በጣም በብዙ የሰሜን እዝ ካምፖች ውስጥ ይሄ ጥቃት እንዲደረግ ነው የተደረገው። በትግራይ ክልል ውስጥ የሚገኙ የፌደራል ተቋማት ላይም በተመሳሳይ ሁኔታ ጥቃቶች እንዲሰነዘሩ፣ ተኩስ እንዲከፈት፣ ዘረፋ እንዲደረግ ነው የተደረገው። በዚህ ሁኔታ በጣም በበርካታ ቦታዎች የሰው ህይወት አልፏል። ወንድም ወንድሙን እንዲገል ተደርጓል። በርካታ የሰራዊቱ አባላት እንዲሰዉ ተደርጓል። በጣም የሚያሳዝነው ደግሞ እንደዚህ አይነት መስዋዕትነት ከተከፈለ በኋላ አስክሬን እንኳን በክብር ከመቅበር ይልቅ አስክሬንን አስተኝተው በዙሪያው እየጨፈሩ እንደ ድል ይቆጥሩ ነበረ ወንድምን በመግደል። ይሄ በጣም አሳዛኝ ሁኔታ በመፈጠሩ ምክንያት የመከላከያ ሰራዊቱ በተለይ የሰሜን እዝ በጣም ከባድ አደጋ ውስጥ ገብቶ ነበረ። በአሁን ሰዓት መንግስት በወሰነው ውሳኔ መሰረት በተደጋጋሚ በሰላም ችግሮችን የመፍታት ስራን ረግጦ የሀገር ሽማግሌዎች ተልኮ ታዋቂ የቀድሞ ታጋዮች ጭምር ተልኮ የሃይማኖት አባቶች በሙሉ ባለፉት ሁለት ዓመታት ተኩል ተልኮ ጉዳዮችን በሰላም ለመፍታትና ኢትዮጵያውያን እጅ ለእጅ ተያይዘው የትግራይ ህዝብም ሌላው የኢትዮጵያ ህዝብም አንድ ላይ ይህን ችግር በጋራ ብንወጣ ይሻላል የሚለውን ረግጦ በተደጋጋሚ የተደረገለትን የሰላም ጥሪ በመርገጥ ነው ሰራዊት ሲያሰለጥን፣ ሲያዘጋጅ፣ ሲመለምል እንዲሁም የተለያዩ ከነፍስ ወከፍ እስከ ቡድን የሚሆኑ የጦር መሳሪያዎችን ሲያስታ ጥቅ የኖረው ባለፉት ሁለት ዓመታት ተኩል። በዚህ ሁኔታ በአንድ ጎኑ ሰላምን እየረገጠ በሌላ በጎኑ በከፍተኛ ሁኔታ ለጦርነት የተዘጋጀ የነበረ በመሆኑ ነው ባልታሰበ ሰዓት ሰራዊቱ የልማት ስራዎችን በመደገፍ ባለበት ሰዓት ይህን ጥቃት የተነዘረው። በዚህ ምክንያት መንግስት ወስኖ በዚህ ህገወጥ ቡድን፣ በጣም ከፍተኛ የሆነ አክሲ ቡድን ላይ ህግን የማስከበር እርምጃ በመውሰድ ላይ ይገኛል። ይሄ በአጭር ጊዜ ይጠናቀቃል ተብሎ ይታሰባል። እንደሰማችሁትም በዚህ ችግር ውስጥ ግንባር ቀደም ተሳታፊ የሆኑ ሰዎች በስም ተለይቷል። የፓርላማ አባል የሆኑት ያለመከሰስ መብታቸው እንዲነሳ ተደርጓል። ይሄ ብቻም ሳይሆን በትግራይ ክልል የፌዴሬሽን ምክር ቤት በወሰነ ውሳኔ መሰረት ጊዜያዊ አስተዳደር እንዲቋቋም ተደርጓል። ይሄ ስራ እየተከናወነ ይገኛል። ከዚህ አክሲ ቡድን በተለቀቁ በርካታ ቦታዎች ላይ ጊዜያዊ አስተዳደሩን መልሶ የማቋቋምና ጊዜያዊ የህዝብ አገልግሎት ስራ እንዲሰራ የመስራቱ ስራ እንደቀጠለ ነው። አሁን በጣም በአጭር ጊዜ ይሄም ቡድን ልክ በተቀመጠው መሰረት ስማቸው ተለይቷል። ፌዴራል ጠቅላይ አቃቤ ህግ ስማቸውን ለይቶ እያቀረበ ይገኛል። ወንጀለኞቹ በስም ይታወቃሉ። በጣም ጥቂት ሰዎች ናቸው። ሁሉም የህወሀት አባላት አይደሉም። በዚህ በሶስት ዓመታት በከፍተኛ ሁኔታ ፌዴራል ስርዓቱ እንዲናድና ህገ መንግስቱ አደጋ ላይ እንዲወድቅ ሲያደርጉ የነበሩ አካላት የሚታወቁ ናቸው። እነሱን አድኖ ለህግ የማቅረብና በትግራይ ክልልም ሆነ በሌላው ኢትዮጵያ ክልል ላይ የህግ የበላይነትን የማስከበር ስራ ተጠናክሮ የሚቀጥል ይሆናል። ከስልክ ደግሞ በሚለቀቁ ቦታዎች ላይ የጊዜያዊ አስተዳደሩን እያቋቋሙ ትግራይንም ሆነ ሌላውን ከዚህ አጥፊ ቡድን ነጻ የማውጣቱና ለህግ የማቅረቡ ስራ ተጠናክሮ በመቀጠል ላይ ይገኛል ማለት ነው።
ዶክተር ቢቂላ፣ አንዳንድ ሰዎች ሲናገሩ እንደሚሰማው ፌዴራል መንግስቱ ቀድሞም ሲዘጋጅ ነበር ለእንደዚህ አይነቱ ጥቃት። እንደውም ጠቅላይ ሚኒስትሩ በአንድ አጋጣሚ የትግራይ እናቶች እንዳታለቅሱ ብለው ዝተዋል እያሉ ይናገራሉ። ምንድን ነበር የፌዴራል መንግስቱ አቋም እስካሁን ድረስ የነበረው? በእርግጥ ቅድም የተለያዩ ጥረቶች ሲደረጉ እንደነበረ ገልጸውልኛል። በዚህ በማጥቃትና ለጦርነት በመዘጋጀት በኩልስ የነበረ እንቅስቃሴ ነበረ?
ይሄ በተለይ በክቡር ጠቅላይ ሚኒስትሩ በባለ ሲመታቸው ላይ ግልጽ አድርገውታል። ይሄ እዚህ ሀገር ላይ በመታኮስ ደም በመፋሰስና አንዱ አንዱን አፍርሶ ከዜሮ በመጀመር አገር ሊገነባ አይችልም። ኢትዮጵያ ውስጥ ያለውን ችግር ለመፍታት በጦርነት ደም በመፋሰስ አንዱ ሌላውን በጠላትነት በመፈረጅ ይፈታል ተብሎ አይታመንም። በዚህ ምክንያት ነው በጣም በርካታ ሽምግልና፣ በርካታ ልመና፣ የሀገር ሽማግሌ፣ የሃይማኖት አባት ሳይቀር እዛ ክልል በአካል እንዲሄድና እንዲለምን ጭምር ሲደረግ የነበረው። ስለዚህ ምንም አይነት ጦርነት ዝግጅት፣ የጦርነት ፍላጎት አልነበረም ከመጀመሪያ ጀምሮ። በዚህ የለውጥ ሂደት ውስጥ የችግሩም የመፍትሄውም ተካፋይ እንዲሆን በጣም በርካታ ጥረቶች ሲደረጉ ነበረ። እንደዛማ ባይሆን ኖሮ በአንድ ለሊት በፍጹም ባልታሰበ ሁኔታ የመከላከያ ሰራዊቱ የዚያን ክልል ህዝብ የልማት ስራ የሚያግዝ ለአረጋውያን የደከመባቸውን ቤት የሚሰራ ትምህርት ቤት የሚሰራ የግብርና ስራዎችን የሚያግዝ የአንበጣ ወረራን የሚከላከል ሰራዊት ነው የነበረው። ፈጽሞ በህወሓት ላይ በፍጹም ጦርነት የመክፈት አላማ ፍላጎት እና እቅድ አልነበረም። ይሄ ለውጡ ከሚመራበት ፊሎሶፊና አስተሳሰብም ውጭ ነው። ለውጡ የሚመራው በይቅርታና በመተሳሰብና በምህረት ለወደፊቱ ትውልድ የሚሆን አገር እንገንባ ነው። በዚህ ምክንያት ተኩስ መክፈት፣ ማሰር፣ ማሰቃየት፣ ጦርነት፣ የጠላትነት ፍረጃ በፍጹም በዚህ የለውጥ ሂደት ውስጥ በፍልስፍና ደረጃም በፍጹም የፌዴራል መንግስቱ የትግራይን ክልል አቅፎ ሁሉን ያቀፈ ለሁሉ የሚሆን የለውጥ ሂደትና ኢትዮጵያ በዲሞክራሲ ስርዓት ግንባታ ፍጹም ያልተሳካላት አገር ናት። በጣም ትልቅ የቤት ስራ ነው የሚጠበቅብን። ዘመናዊ የዲሞክራሲ ስርዓት መገንባት አልተቻለም። እዚህ ሀገር በጣም በርካታ ዜጎች እየተጎዱ ነው። በጣም በርካታ የሆነ ፈተና ውስጥ ነው ያለው። ሀገሪቱ በፖለቲካ ስብራት ውስጥ ነው ያለችው። ይህን በመጠገም ሂደት ውስጥ በማንም ላይ ጦርነት መክፈት ተገቢ ነው ተብሎ አይታመንም ያለው። ከዚህም በፊት የተሰሩ ስህተቶች እንዳይደገሙ በማድረግ ለወደፊቱ ትውልድ ለልጅ ልጆቻችን የሚሆን ስርዓት መገንባት እንጂ በጦርነት የሚያስብ የለውጥ ሂደት አልነበረም ማለት ነው ከጅምሩ።
እና ምንድን ነው ወደዚህ አይነት መካረር ሊያደርስ የቻለው? አንደኛ። ሁለተኛ፣ ይሄንን ሀሳባችሁን የትግራይ ህዝብ እንዲገነዘብ የምታደርጉት ጥረት መንገዶች ምንድን ናቸው? በትክክል ለህዝቡ ለማድረስ ይሄንን መልእክት
በርካታ ጥረቶች ተደርገዋል። ዋናው ችግር፣ ዋናው ጋሬጣ አሁን ይሄ ነፍሰ በላው ሰው በመግደል በማፈናቀል ደም በማስፈስ ወንድም ወንድሙ ላይ አፈሙዝ አዙሮት እንዲተኩስ የሚያደርግ በጨለማ የተኙ ሰዎችን በተኙበት መረሸንን ልምዱ ያደረገ ከድሮ ከትግል ታሪኩ ከበረሃ ጀምሮ ወንድም ወንድሙን እንዲገል እርስ በርስ መገዳደልን፣ መከዳዳትን፣ ደም መፋሰስን ባህሉ ያደረገ እሴቱ ያደረገ ቡድን ነው ዋናው ጋሬጣ እንጂ የትግራይ ህዝብ እጅግ በጣም ሰላማዊ ህዝብ ነው። ለውጥ ይፈልጋል። እንዲለወጥ የዴሞክራሲ ስርዓት እንዲኖር፣ ነፃነትና እኩልነት እንዲኖር እድሜ ልኩን ሲታገል የነበረ ህዝብ ነው የትግራይ ህዝብ። ስለዚህ ዋናው ፈተና ይሄ በከፍተኛ ሁኔታ በ1967-68 አካባቢ የነበረ አይዲዮሎጂ ይዞ ከዛ አይዲዮሎጂ ከ45-46 ዓመታት በኋላ እንኳን መላቀቅ ያቃተው ቆሞ የቀረ ቡድን ነው እንጂ በህዝቡ መካከል ህዝቡ የመለወጥ ፍላጎት አለው። የእኩልነት፣ የነፃነት፣ እውነተኛ ዴሞክራሲ እንዲተከል ፍላጎት አለው። ስለዚህ ወደ መካረሩ የሄደው ይሄ ቡድን የያዘው አቋም ነው። አንዱ አቋሙ ኢትዮጵያን ማስተዳደር ያለብኝ እኔ ነኝ፣ እኔ ካላስተዳደርኩት ግን ኢትዮጵያ መፍረስ ነው ያለባት የሚል አቋም ነው ያለው። በዚህ ምክንያት ነው በአቋራጭ ወደ ስልጣን ለመምጣት ህዝብን በብሔር በማጋጨት በሃይማኖት በማጋጨት በሀገሪቷ ውስጥ ሰላም እንዳይኖር፣ ግጭት እንዲኖር፣ ሁል ጊዜ የተረጋጋ መንግስት እንዳይኖር፣ ደካማ መንግስት እንዲኖር በማድረግ እና የሽግግር መንግስት ይቋቋም የሚል ጥያቄ በማቅረብ በአቋራጭ ወደ ስልጣን ለመምጣት ስለሚፈልግ በአንድ በኩል፣ ሁለተኛ ይሄ ካልተሳካለት ደግሞ በጦርነት ወደ ስልጣን ለመምጣት በሚያደርገው ጥረት ውስጥ ሚሊሻ ሲያሰለጥን፣ የቀድሞ የጦር አባላትን ሲያሰለጥን፣ የአካባቢ ሚሊሻን ከህግ አስከባሪነት በላይ ለጦርነት አድርጎ ኦሪንቴሽን ሰጥቶ ሲያሰለጥን የፈረመ ከነፍስ ወከፍ መሳሪያ እስከ ቡድን መሳሪያ ድረስ ሲያስታጥቅና በሌሎች ብሔሮች ላይ የጠላትነት ስሜት፣ የጥላቻ የጥርጣሬ ስሜት እንዲኖር ሲቀሰቅስ የኖረውን ነገር ነው ወደ ተግባር የቀየረው። ስለዚህ እጅግ በጣም ከፍተኛ የሆነ የጦረኝነትና የጠላትነት ስሜትን እንደ ባህል አድርጎ በመቁጠሩ ምክንያት ነው ይሄ ጉዳይ ተካሮ እዚህ ደረጃ የደረሰው እንጂ ህዝቡ ሰላማዊ ነው። እንደ ሌላው የኢትዮጵያ ህዝብ ሁሉ በሰላም በነፃነት በእኩልነት ከሌላው ጋር አንድ ላይ እጅ ለእጅ ተያይዞ መኖር የሚፈልግ ህዝብ ነው፣ የትኛውም ህዝብ የትግራይን ህዝብ ጨምሮ።
ዶክተር ቢቂላ፣ በአሁኑ ጊዜ እየተካሄደ ባለው ጦርነት ውስጥ ሲቪሎች እየተጎዱ ነው፣ ህዝቡ እየተጎዳ ነው፣ በህዝብ ላይ የአየር ድብደባ እየተካሄደ ነው እያሉ የሚከሱ አሉ። አገልግሎቶች መቋረጣቸውን ይናገራሉ። የውሃ፣ የኤሌክትሪክ አገልግሎቶች፣ የስልክ፣ የኢንተርኔት የመሳሰሉት እንደሌሉ ነው የሚናገሩት። ህዝቡ ጨለማ ውስጥ ነው ያለው ይላሉ። እንደውም በትምህርት ቤቶች፣ በጤና ተቋማት ላይ ድብደባዎች ተካሂደዋል፣ በኃይል ማመንጫ ላይ ድብደባዎች ተካሂደዋል የሚሉ አሉና እንዴት ነው ለመሆኑ እየተካሄደ ያለው ይሄ ውጊያ? ድብደባውም ቢሆን ምንድን ነው የሚመስለው? ምን አይነት ክትትልና ቁጥጥር ይደረግበታል?
ድብደባው በዋናነት ፈጽሞ በተቋማት ላይ ያነጣጠረ አይደለም፣ በሲቪሊያን ላይ ያነጣጠረ አይደለም። ቀድሞ በከፍተኛ ክህደትና የዘረፋ ተግባር ተቆጣጥሮ የነበሩ ከባድ መሳሪያዎችን ቀድሞ የማውደም ስራ ነው። የወታደራዊ ስትራቴጂ ቦታዎችን በተለይ ጠላት ሊጠቀምባቸው ይችላሉ የተባሉ ስትራቴጂያዊ ቦታዎችን የመቆጣጠር ጉዳይ ነው። እነዛን የማውደም ጉዳይ ነው። የአየር ኃይላችን ከፍተኛ ጥንቃቄ በማድረግ ይህን ግዳጅ እየፈጸመ እንደሆነ ሪፖርት ይደረጋል። በዚህም ምክንያት ለግዳጅ ሄደው በፍጹም ሲቪሊያንን የሚነካ በቀጥታም ሆነ በዘዋዋሪ ሲቪሊያንን የሚጎዳ አይነት መስሎ ከታያቸው ዞሮ እንደሚመለሱ ሁሉ ነው ሪፖርት እየተደረገ ያለው። እንግዲህ ይሄ የጦርነት ታክቲኮች ሲቪሊያን ተጎዱ፣ በንጹሐን ዜጎች ላይ ጉዳት ደረሰ የሚለው የፕሮፓጋንዳው አካል ስለሆነ ይህን ምንም ማድረግ አይቻልም። ይሄ ቀጥታ የፕሮፓጋንዳ አካል ነው። ወደፊት በነጻነት እዛ አካባቢ መንቀሳቀስ በሚቻልበት ጊዜ የውጭ ኃይሎችም ኢንዲፔንደንትሊ ይህን ጉዳይ ሄዶ ማጣራት የሚችሉበት ጊዜ ምንም አይነት ሲቪሊያን ላይ ጉዳት እንዳልደረሰ የሚያረጋግጡበት የራሱ ጊዜ ይፈጠራል የሚል እምነት አለኝ። በጊዜው ግን የመጀመሪያው የጥቃት ዕለት በሰሜን እዝ ላይ የተቀናጀ ጥቃት የተሰነዘረለት ክቡር ጠቅላይ ሚኒስትራችን ገልጸውታል። መጀመሪያ መብራት በማጥፋት ስልክ በማቋረጥ ኔትወርክ እንዳይኖር በማድረግ እንዲሁም ሰራዊቱ ራሱ እርብርቱ እንዳይገናኝ በማድረግ የጀመሩት ስራ ነው። ስለዚህ የጥቃቱ አካል አድርገን ነው እኛ የምንቆጥረው። በዛ ሌሊት ነው ስልኩንም የቆረጡት መብራቱንም የቆረጡት። እስካሁን ለማስተካከል አስቸጋሪ ነው የነበረው ማለት ነው። ስለዚህ ሰሜን እዝን የማጥቃት አካል አድርገው ራሳቸው ናቸው ስልኩንም መብራቱንም ያቋረጡት የሚል ነው ተጨባጭ መረጃውም የሚያሳየው ማለት ነው።
ምን ያህል ታዲያ ጥረት እየተደረገ ነው አሁን ህዝቡ አገልግሎቶችን እንዳያገኝ እንቅስቃሴዎች እንዲስተካከሉና ህዝቡ እንዳይጎዳ ለማድረግ ምን እያደረጋችሁ ነው ዶክተር ቢቂላ?
እንግዲህ የፌዴሬሽን ምክር ቤት በወሰነው መሰረት በትግራይ ክልል ጊዜያዊ አስተዳደር ይቋቋማል። ምክንያቱም ይሄን እጅግ በጣም አጥፊና ደም አፋሳሽ ከሆነ ቡድን የትግራይ ህዝብን ማላቀቅ ያስፈልጋል። ህግና ህገ መንግስታዊ ስርዓቱን ወደ ቦታው መመለስ ያስፈልጋል። በዚህ ሂደት በጣም በርካታ ከተሞች ከዚህ ህገወጥ ቡድን እየተላቀቁ ነው። በተለቀቁ ከተሞች ቅድም እንዳልኩት ጊዜያዊ አስተዳደር እየተዘረጋ ነው። ጊዜያዊ አስተዳደር በተዘረጋባቸው ቦታዎች ህዝባዊ አገልግሎቶች እንዲመለሱ፣ በአግባቡ ሰዎች ኢኮኖሚያዊና ማህበራዊ እንቅስቃሴያቸውን መደበኛ በሆነ ሁኔታ እንዲጀምሩ እየተሰራ ነው። ቀጣዩ በጣም ወሳኙ ተግባር እነዚህ ሰዎች በቁጥጥር ስር አውሎ ለህግ የማቅረቡን ስራ ማፋጠንና የትግራይ ሰማይ የሰላም ንፋስ እንዲነፍስ የሰላም አየር እንዲነፍስ ማስቻል እና ማህበራዊና ኢኮኖሚያዊ እንቅስቃሴዎችን መብራትን፣ ስልክንና ሌሎች አገልግሎቶችን ጨምሮ ቶሎ መመለስ የሚቻለው ኦፐሬሽኑ በፍጥነት ተካሂዶ እነዚህ ሰዎች ወደ ህግ የሚቀርቡበት ሁኔታ ከተሳካ ነው። ከስር ቅድም ለመግለጽ እንደሞከርኩት በተለቀቁ ቦታዎች በሙሉ አስተዳደራዊና ሰብአዊ አገልግሎቶች እንዲሁም የህዝብ አገልግሎቶች ቀደም ብሎ እንዲጀመሩ ከፍተኛ ጥረት እየተደረገ ነው ማለት ነው።
ሌላው ዶክተር ቢቂላ፣ ጦርነቱ እንዲቆም ድብደባው እንዲቆም በአስቸኳይ እንዲቆም የሚጠይቁ አሉ። ወደ ድርድር ወደ አጠቃላይ ድርድር እንዲገባ የሚጠይቁ አሉ። ህወሓት ይሄንን ጥያቄ አቅርቧል፣ ወይም የህወሓት አመራር። ሌሎችም አሉ፣ ከውጭም የዩናይትድ ስቴትስ የህግ መወሰኛ ምክር ቤት አባላትን ጨምሮ ይሄንን ጥያቄ ለኢትዮጵያ መንግስት ያቀርቡ አሉ። እንዴት ነው ይሄ ጦርነት የሚቆመው? ወደ ድርድርስ ወደ ንግግርስ መግባት አይቻልም ወይ? ዓለም አቀፉ የግጭት መፍትሄዎች አፈላላጊ ቡድን ICG ይሄ ጦርነት የተራዘመ ሊሆን ይችላል፣ እንደውም ወደ ሰፋ የእርስ በርስ ጦርነት ሊሄድ ይችላል የሚል ስጋትም አንጸባርቋል አንዳንድ ባለሙያዎቹ። ምንድን ነው በዚህ በኩል የምታስቡት እናንተ?
እንግዲህ ይሄ በህወሓት ውስጥ የመሸገው አደገኛ የሆነ ቫዮለንት የሆነ ግሩፕ 17 ዓመት ከደርግ ጋር ሲዋጋም ይሁን ባለፉት 27 ዓመታትም ጭምር እንዲሁም በተለይ ደግሞ ባለፉት 2 ዓመታት ተኩል የሰላም ስሜት የሰላም ስነ ልቦና የለውም። ነገሮችን በሰላማዊ መንገድ የመፍታት እውነተኛ የሆነ ዝግጁነትና ስነ ልቦና የሌለው ቡድን ስለሆነ የሰላም ጥሪንም ሆነ ለተደረገ የሰላም ጥሪዎች የሚያሳየውን ባህሪያት እንደ ጦርነቱ ታክቲክ ነው የሚጠቀመው። ስለዚህ በአንድ አፉ የሰላም ጥሪ እያቀረበ በሌላ እጁ ደግሞ ጦር የመቀስቀስና ህዝብን ለጦርነት የማዘጋጀት የማሰልጠንና የማስታጠቅ ስራ ነው የሚሰራው። ይሄም በትግል ታሪኩ በረሃ በነበረበትም ወቅት እንደገና ባለፉት 27 ዓመታትም ይሄኑ ባህሪ ሲያንጸባርቅ የነበረ በመሆኑ ይሄ ደግሞ በአግባቡ የሚታወቅ ነገር በመሆኑ ይሄ በፍጹም ለሰላማዊ ድርድር ባህሪ የሌለው ዝግጁነት የሌለው ቡድን መሆኑ ባለፉት 3 ዓመታትም በተደጋጋሚ ተሞክሮ ያልተሳካ በመሆኑ ምክንያት ያለው ብቸኛ አማራጭ ይሄን ለዜጎች መፈናቀል፣ ሞትና በተለይም ለሰሜን እዝ ላይ ለደረሰው ጉዳት እና ሰሞኑን ደግሞ ማይካድራ ላይ ለደረሰው ሰብአዊ ጭፍጨፋ ተጠያቂ እንዲሆን በማድረግ የህግ የበላይነትን በማስከበር ኢትዮጵያን ከእንደዚህ አይነት አጥፊ ቡድን ነፃ ማድረጉ ላይ ትኩረት ሰርቶ ነው የሚንቀሳቀሰው። የመንግስትም አቋም በአሁኑ ሰዓት ይሄ ነው ማለት ነው።
እና ጦርነቱ ፈጥኖ የሚቆምበት ሁኔታ የለም።
ፈጥኖ የሚቆምበት መንገድ እነዚህን ሰዎች በፍጥነት በቁጥጥር ስር አውሎ ለህግ የማቅረብ ስራ ላይ ትኩረት መስጠት ነው። በተለያየ አጋጣሚ የመንግስትን አቋም ለመግለጽ እየተሞከረ ነው የሚገኘው። ጦርነቱ የሚቆመው እነዚህ ሰዎች ለህግ ሲቀርቡና በህግ ቀርቦ በጥፋታቸው ልክ ቅጣት ሲያገኙና በተለይ ባለፉት ዓመታት ለደረሰው ጉዳት የህግ የበላይነት እዚህ ሀገር ላይ መከበር ከቻለ ብቻ ነው የሚል ነው የመንግስት አቋም።
ወደ ድርድር የመግባት ሀሳብ የላችሁ ማለት ነው? አሁን አጠቃላይ ወደሆነ ድርድር ግቡ የሚል ግፊትም ያለባችሁ ይመስለኛል ከየአካባቢው።
ፈጽሞ በመንግስት በኩል እንደዚህ አይነት አቋም የለም። በመንግስት በኩል ያለው አቋም ይሄ አጥፊ ቡድን በተለይ ደግሞ በስም ተጠርተው በትናንትና ዕለት ያለመከሰስ መብታቸው የተነሳ እንዲሁም ደግሞ ከፍተኛ የጦር መኮንኖች እና በተለያየ አጋጣሚ በዚህ ሂደት በቀጥታም ሆነ በተዘዋዋሪ በወንጀል ተሳትፈዋል ተብሎ ስማቸው የተዘረዘሩ አካላት ተይዘው ለህግ እስከሚቀርቡ ድረስ መንግስት የህግን የማስከበር ዘመቻውን ወይም ሎ ኢንፎርስመንት ኦፐሬሽን የተባለውን የሚቀጥል ነው የሚሆነው ማለት ነው። አሁን ላይ የመንግስት አቋም ይሄ ነው።
ለመሆኑ በእውነት ይሄ ጦርነት የአጭር ጊዜ ይሆናል ወይም የመንግስት ህግን የማስከበር እንቅስቃሴ ያሉት በአጭር ጊዜ የሚጠናቀቅ ይሆናል የሚል ጠንካራ እምነት አላችሁ እንዴ? ይህንን የምለው ህወሀትም ራሱ ቢሆን የተጠናከረ ተዋጊ ኃይል እንዳለው ነው። ኬትም ያገኘው ኬትም ያምጣው፣ ግን በመሳሪያም የተጠናከረ እንደሆነ ነው የሚሰማው።
አዎ፣ እንግዲህ በተለያዩ አጋጣሚዎች በዛሬ 9ኛ ወይም 10ኛ ቀኑ አካባቢ ነው ይሄ ህግን የማስከበር ዘመቻው ከተጀመረ። በጣም በጣም በፈጠነ ሁኔታ የምዕራብ ትግራይ ቀጠና ከዚህ አደገኛ ቡድን ነፃ መሆን ችሏል። በተለያዩ አጋጣሚ በተለያዩ አቅጣጫዎችም ተመሳሳይ የሆኑ ህግን የማስከበር እርምጃዎች በመወሰድ ላይ ናቸው። በእኛ አስተሳሰብ፣ በእኛ ዝግጅት መንግስት አስፈላጊ የሆኑ ቅድመ ዝግጅቶችን ከስር ከስር በማድረግ ላይ ይገኛል። ህዝቡም በተለቀቁ ቦታዎች ላይ የሚያሳየው ድጋፍ በጣም ከፍተኛ ነው። እነዚህ ነገሮች ተደማምረው ሲታዩ በትግራይ ያለው የመሸገውን በከፍተኛ ሁኔታ በወንጀል እጁ ያለበትን አካል ይዞ አድኖ ለህግ የማቅረቡ ስራ የተራዘመ ጊዜ የሚወስድ አይደለም፣ በአጭር ጊዜ የሚካሄድ ዘመቻ ነው ተብሎ ነው የሚወሰደው። በመንግስት በኩል አሁን ያለው ዝግጅትም ይሄንን የሚያመላክተው፣ እየተገኙ ያሉ ውጤቶችም በትክክል ይሄኑ የሚመሰክሩ ናቸው ማለት ነው።
ለመሆኑ ዶክተር ቢቂላ እስካሁን ድረስ የደረሰውን የህይወትና የንብረት ውድመት መጠን ገምግማችኋል? የተጨበጠ ነገር አለዎት?
ይሄ ማወቅ አይቻልም። ቀስ ብሎ እየተጠና እየታወቀ ለህዝብ ይፋ የሚደረግ ነው የሚሆነው።
በዚህ ግጭት ውስጥ የኤርትራ እጅ አለበት ብለው የሚከሱ አሉ። ምንድን ነው ግንኙነታችሁ ከኤርትራ መንግስት ጋር?
ኢትዮጵያ ሉዓላዊ ሀገር ናት። የራሷ ድንበር ያላት፣ የራሷ ስርዓት ያላት፣ በራሷ ህገ መንግስት የምትተዳደር ሀገር ናት። በምንም አይነት መለኪያ በአንድ ሀገር ውስጥ በሚደረግ ህዝብን የማስከበር ዘመቻ ውስጥ የውጭ ሀገር ጣልቃ ገብነት አያስፈልግም። በውጭ ሀገር በጦርም ሆነ በሌሎች ጉዳዮች በአንድ ሀገር የውስጥ ጉዳይ ላይ የአንድን ሀገር የውስጥ አስተዳደራዊና ህጋዊ ጉዳይ ውስጥ ጣልቃ እንዲገባ አይጠበቅም። በዚህ ሂደት ላረጋግጥልህ የምፈልገው ነገር የኤርትራ መንግስት የሰራዊቱም የመንግስቱም በምንም አይነት መንገድ የጣልቃ ገብነት አዝማሚያም ሆነ ዝግጁነቱ አለመኖሩን ላረጋግጥልህ እወዳለሁ።
ጠቅላይ ሚኒስትሩ ጽህፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ከሆኑት ዶክተር ቢቂላ ሁሪሳ ጋር የተደረገ ቃለ ምልልስ ነው ያዳመጣችሁት። ቃለ ምልልሱ በሌሎችም በርካታ የሀገሪቱ የዛሬ ጉዳዮችና ስጋቶች ላይ ያተኮረ ነው። ሙሉን ከዌብሳይታችንና ከማህበራዊ ገጻችን ያዳምጡ። ዶክተር ቢቂላን ለዛሬ እናመሰግናለን። በሌላ በኩል ከትግራይ ክልል አመራሮች ተመሳሳይ ምላሽ ለማግኘት ያደረግነው ሙከራ የስልክና የኢንተርኔት አገልግሎት የተቋረጠ በመሆኑ ሊሳካልን አልቻለም። ሙከራችንን እንቀጥላለን፣ እንዳገኘንም እናስደምጣችኋለን። ወደ ተከታዩ ዘገባ ስናልፍ የደሴ ከተማ ነዋሪ የሆኑ የትግራይ ተወላጆች በትግራይ ክልል ውስጥ ባለውና ራሳቸውም ስለሚገኙበት ሁኔታ ባሳለፍነው ሳምንት ተሰብስበው ተወያይተዋል። መስፍን አራጌ ተከታትሎ ተከታዩን ዘግቧል።
የትግራይ ተወላጆች በደሴ ከተማ ባካሄዱት ህዝባዊ ውይይት ላይ ህወሀት አደረሰ የተባለውን ወታደራዊ ጥቃትና ሰብአዊ ጉዳት ኮንነዋል።
በኦሮሚያ ክልል የታረዱትም ሆነ በመከላከያ ሰራዊታችን ለአላማችን ሀገር እንጠብቃለን ብለው ጉዳት ሲደርስባቸው በጣም ያሳዝናል። እንደ አንድ ዜጋ ማለት ነው። የተፈጠረው ቀውስ ለሁላችን ነው የተረፈው። ባል ሚስቱ እንዳያምን፣ ሚስቱ ባሏ እንዳታምን፣ ወልደን ተወልደን እዛ ያሉ የኔ እህቶች ናቸው። እዚህም ያሉ የልጆች አክስቶች አጉቶች ናቸው።
ያው ደሴ ከተማ ላይ ከመጣሁ 27 ዓመት ሆነኛል። ወልጅ ያለሁኝ እግዚአብሔር ይመስገን በሰላም እየኖር ነው። የሰላም ሀገር የፍቅር ሀገር ናት።
ሊቢያ ላይ እንደዚያ ሲሆኑ በጣም አልቅሰን ነበር። ወጣቶቹ ባህር ላይ ታርደው ሲገቡ፣ አሁን ግን ከነሱ የባሰ ሰው በላን የመጣብን። በዚህ በመጀመሪያ በጋምቤላ በኦሮሞ ሲያተራምስ ቆየ። አሁን ደግሞ ዙሮ ደግሞ ህጻናቶችን ማልቀረብ በቢላዋ በገጀራ ሲያርዳቸው በጣም
ውስጤ ነው የተነካው።
እኛ አንገታችን ደፍተናል። እዚህ ከተማ እኮ ወሬው ስትሰማ በጣም እኮ የሚያሳዝን ነገር ነው።
እኔ ደሴ ከገባሁ 40 ዓመቴ ነው። ስንት ቆንጆ ድርብት አለው። ደሴ ከደሴ ነው አርበ ላይ ሁኜ ነው የምኖረው። እነዚህ አዋረጆች አዋረዱን። ከነሱ መፈጠራችን አስጠላል። ትግሬ ሀገር ሲያስተናግድ እንግዳ ሲቀበል ወላጆቻችን ክብር ሲሰጡ ነው እኔ የማውቀው። እኔ ትናንት በሆራ የተደረገ ነገር ሳይ ቴሌቪዥን ከፍቼ ጫው ነው ብዬ ወደ ወጥ ስኳር ያስገባሁበት ሰዓት ነው። ትናንት ምሳ ሳልሰራ ነው ያልኩት።
ህወሓት ተወክለዋለሁ የሚለው ህዝብ ተጠቃሚ እንዲሆን ከመታገል ይልቅ የትግራይ ተወላጆች በሌሎች ዘንድ በጥርጣሬ እንዲታዩ አድርጓል ያሉም አሉ።
ቀደም ሲል የትግራይ ህዝብ ለ17 ዓመት ከአንድ ቤት 4 ልጅ ከአንድ ቤት 5 ልጅ ከአንድ ቤት 10 ልጅም ቢሆን እንዲደማ እንዲቆስል እንዲሞት አድርገው ባዶ ያደረጉትን ህዝብ ከዚህም በኋላ በ27 ዓመታት እድሜ ውስጥ እንደ ማንም ኢትዮጵያዊ ተቸግሯል፣ ከፍቶታል። የተጠቀመው ነገር የለም። ለውጡ በመጣበት ጊዜም እንደገና የክልሉ ባጀት ተሻሽሎ በ2 እጥፍ ሊያጣጥም ሲል ደም የማይጠግቡ ጥቂት ባለስልጣኖች ልጆቻቸውም ሚስቶቻቸውም በደላ ሀገር ላይ አስቀምጠው አሁንም በህዝቡ ትከሻ ላይ ቼቼ እያሉ ቤተሰቦቻችንን እያሳለቁ ነው፣ እየገደሉ
እነዚህ ሸይጣኖች እነሱ አማሪካን እየተቀመጠ እያስተማረ የድሃ ህዝብ ምንም ባላመንበት ባላወቀበት ባልበላ ከትምህርት ቤት ወጥቶ የሚሄዱበት እኮ አለማቸው አልነገራቸው። የተማረኩ ሳይ ሂዱ ተሰፈርና ሂዱ ወዴት ሂዱ ዝም ብላቸው ይሄ ይባላል እንዴ? የሚሄዱበት ቦታ እኮ አላወቁትም። ህፃኖቹ
ህዝቦቻችን ሁሉ በጣም እየተሰቃዩ ነው ወገኖች። እዛ ድምጻቸው የማይሰማ ወራቸው አይሰማ እዚህ እያለቀስን ያለን እንዲሁ ሆነ በተባለ ቁጥር እሱ ኑሮውን እየኖረ ነው። ህጻናቶች 14 ዓመት ያልሞላቸው ህጻናቶች ናቸው ደማቸው የሚፈስ ያለ አስቀድሞ ሳት ውስጥ ከቷቸዋል።
በወንጀል ድርጊት የተሳተፉ ለህግ እንዲቀርቡም ጠይቀዋል።
እስካሁን ድረስ መንግስት ራሱ ትክክል ስህተት አድርገዋል። ስህተቱ ምንድነው? ቆየ፣ ጊዜ ሰጠ። ጊዜ መስጠት የሚገባው አልነበረም ለትግራይ ህዝብ እየተባለ ጊዜ ሰጣቸው። እነሱ ደግሞ ልክ እንደሌላ ሆኖ አሁን የሁላ እርምጃ የሚወስዱት ያለ ተመቻቸላቸው። ያ በመሆኑ ነው እንጂ ጊዜ መስጠት አይገባውም። አሁንም መንግስት ለሚያደርገው ያለ አድራጎት ትክክለኛ እርምጃ መውሰዱ በጣም ደስ የሚል ነገር ነው።
እንደ በቆሎ አይዘራም እኮ ሰው በስንት መከራ የተወለደ ሰው ነው የሚመጣው። ግን ይህንን ችግር በአስቸኳይ ለሌላ ህብረተሰብ በማይጎዳ መልኩ ተፈላጊዎችን ወደ ህግ እንዲቀርቡ ተገቢ እርምጃ እንዲወሰድ ጥሩ ነው።
ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ ከፍተኛ መንግስት ባለስልጣናት በመገናኛ ብዙሀን እየቀረቡና በማህበራዊ ትስስር ገጻቸው እያወጣቸው ባሉ መልክቶች የትግራይ ተወላጆች መገለል እንዳይደርስባቸው እያሳሰቡ ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌ ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ስናልፍ በኢትዮጵያ ፌዴራል መንግስትና በህወሓት መካከል እየተካሄደ ባለው ውጊያ ውስጥ የኤርትራ እጅ እንዳለበት የሚናገሩት የህወሓት መሪዎች ትላንት ኤርትራ ላይ ጥቃት ማድረሳቸው ተገልጿል። ዩናይትድ ስቴትስ ውስጥ ሌሎች አካባቢዎች ያሉና ጦርነቱ እንዲቆም የጠየቁ የትግራይ ተወላጆች ማህበረሰቦች አባላትና አክቲቪስቶችም የኤርትራን መንግስት በጣልቃ ገብነት ሲኮነኑት እንደነበር አሰምተናችኋል። ዋሽንግተን ዲሲ አካባቢ ካሉ ትውልደ ኤርትራ ስለዚህ ክስና ስለ ጦርነቱ ምን እንደሚያስቡ ሰሞኑን አንዳንዶቹን ጠይቀን ነበር። ሰለሞን አባተ ለዛሬ የአንዱን አስተያየት ቀጥሎ ያሰማናል።
ዮሐንስ ክፍለ ይባላለሁ። ኤርትራዊ ነኝ። አዲስ አበባ ያደግኩ ዲሲ ነው የምሰራው። የነዋሪ ነኝ።
ሰሞኑን እንግዲህ ያለውን ሁኔታ ኢትዮጵያ ውስጥ ይከታተላሉ ይመስለኛል። እስቲ ምንድን ነው የሚሰማዎት ስለዚህ የጦርነት ሁኔታ?
አቶ ሰለሞን፣ እኔ ጦርነት ነው ብዬ አልመለከተውም። ይሄንን አይ ቲንክ የሚሊተሪ ኦፕሬሽን ነው ብዬ ነው የማየው። ምክንያቱም የኢትዮጵያ መንግስት ከአንድ ሀገር ጋር ለሚዋጋው ከራሱ ክልል አንድ ክልል ጋር ያለ ግጭት ነው። ስለዚህ ይሄ የሚደረገው የሚሊተሪ ኦፕሬሽን እንደ ጦርነት ሊታይ አይችልም። ይሄ ወታደራዊ ሚሊተሪ ኦፕሬሽን ካልነው ይበቃል። ምክንያቱም የኢትዮጵያ መንግስት ሕግን የጣሰና ችግር የፈጠረ ባህሪው በፍጹም ለማንም ሰው ሊገባ ያልቻለ ቡድን አለ ወይም ጁንታ ካለውም ይበቃል። እሱን ወደ ሕግ ለማምጣትና እሱን ለማስተካከል የሚደረግ የሚሊተሪ ኦፕሬሽን ነው ብዬ ነው የምመለከተው። እንደ ጦርነት አላየውም ለማለት ነው።
አቶ ዮሐንስ፣ እስቲ ስለ ኤርትራ ሕዝብ ስሜት ደግሞ ልጠይቆትና እንዴት ይረዱታል የኤርትራን ሕዝብ ስሜት? ለትግራይ ሕዝብ በሕዝብ ደረጃ ነው አሁን የምናገረው፣ በመንግስታት ደረጃ አይደለም። ያለው ስሜት ምንድን ነው?
የኤርትራ ሕዝብ ለትግራይ ወይም ደግሞ ለዚኛው ክፍለ ሀገር ወይም ክልል የሚል የተለየ ስሜት ያለው አይመስለኝም። ኢትዮጵያኖች እንደሚወድ አውቃለሁ። የኢትዮጵያን ሕዝብ እንደሚያከብር አውቃለሁ። በአሁን ሰዓት ደግሞ ባለን በሁለቱ መንግስቶች በኩል ባለው ሪሌሽንሽፕ ደግሞ ትልቅ አክብሮት አለው ለኢትዮጵያ መንግስት። ስለዚህ የኤርትራ ህዝብ ይህንን ለይቶ ይህን መርጦ የሚለው ነገር ስለሌለ ኢትዮጵያን እንዳንድ ስለሚያያት ኢትዮጵያኖችን ከኢትዮጵያ ጋር ያለውን ሪሌሽንሽፕ ለማጠናከር በመንግስትም በኢንዲቪጁዋልም ደረጃ እንደሚሰራ እናውቃለን። ስለዚህ ኤርትራኖች የተለየ ፕሬፈረንስ ያላቸው አይመስለኝም። ኢትዮጵያን
የተለየ ምርጫ
እንደ ሆል አንድ አድርገው ነው የሚመለከቷት እና የኤርትራ ህዝብ ለኢትዮጵያ ህዝብ ያለውን ፍቅር የሚደበቅ ነገር አለም። ከዚህ በፊት የሚያየው ነገር ነው። ሁለቱ ሀገሮች ወደ ሰላም በመጡበት ሰዓት
አንድ ሰልፍ ነበር ዋሽንግተን ዲሲ ላይ። የሰልፉ አስተባባሪዎች የኢትዮጵያ መንግስት ይህንን ጦርነት እያካሄደ ያለው ከኤርትራ መንግስት ጋር ተባብሮ ነው፣ የኤርትራ መንግስት ጦርነት ከፍቶብናል ነው ብለው እንደውም ሲናገሩ የነበሩት አስተባባሪዎቹ። እርስዎ በቅርብ የሚያውቁት የሰሙት ጉዳይ አለ ስለዚህ ጉዳይ? በእርግጥ እርስዎን እንደ መንግስት አይደለም እየጠየቅኩት ያለሁት፣ እነዛም ሰዎች የመንግስት አካላት አይደሉም አክቲቪስቶች ናቸው እና የሚያውቁት ነገር ካለ ስለዚህ።
ዋል ከየትኛው ክፍል የመጡ ሰዎች እንደሆኑ ስለማላውቅ በዚህ እንትን ስቴትመንታቸው ላይ ያለው ሞቲቭ ምን እንደሆነ ሊገባኝ ስለማይችል ያንን አብራርቼ ለመናገር ያስቸግረኛል። ግን አንድ ነገር ለእነዚህ ሰዎች የዛኛው ሳይድ ወይም የቲፒኤልኤፍ ደጋፊዎች ሊሆንም ይችላሉ ላይሆንም ይችላሉ፣ አንድ ነገር ግን ለማስቀመጥ የምፈልገው ምንድን ነው፣ ይሄ የሚሊተሪ ኦፕሬሽን ወይም የኢትዮጵያ መንግስት የወሰደው እርምጃ የኢትዮጵያ መንግስትን ህግ የጣሰ የኢትዮጵያን ህዝብ እርስ በርስ ሊያባላ የተዘጋጀ ጁንታ ስላለ እሱን ወደ ህግ ለማምጣትና ወይም ደግሞ ህግ ለማስተማር ወይም ደግሞ የሚያስፈልገውን እርምጃ ለመውሰድ ነው። በምንም አይነት የትም ቦታ ላይ ኤርትራን የሚመለከት ጉዳይ አልነበረም እዚህ ግጭት ላይ። ስለዚህ ይሄ የኢትዮጵያ መንግስት ጉዳይ ነው፣ ኤርትራን የሚመለከት አይደለም። ስለዚህ የተጣሰው ወይም ደግሞ ችግር የተፈጠረው የኢትዮጵያ መሬት ውስጥ ነው። የተጣሰው የኢትዮጵያ ህገ መንግስት ነው። የጣሰው የኢትዮጵያ አካል የሆነ ክልል መንግስት ነው። ስለዚህ ኤርትራን የሚመለከታት ጉዳይ ያለ መስሎ አይታየኝም በኔ በኩል። ይህንን ለፖለቲካል ፍጆታ ምናልባት ሊጠቀሙበት የፈለጉ ሰዎች ሊኖሩ ይችላሉ። እንደምገምተው ከሆነ ደግሞ ቲፒኤልኤፍ ደጋፊዎች ከሆኑ ሰዎች የመጣ ይመስለኛል። ስለዚህ ይሄ ኢንተርናል የኢትዮጵያ ጉዳይ ነው አሁን የምናየው፣ ወይም ደግሞ የኢትዮጵያ መንግስት የወሰደው ሚሊተሪ ኦፕሬሽን።
እርስዎ በኤርትራ የፖለቲካ ህይወት ውስጥ ንቁ ተሳትፎ ያደርጋሉ እንዴ? በማንኛውም ደረጃ?
አዎ፣ እንደ ግለሰብ ያለኝን አስተያየት በሚጻፉ ነገሮች ጽፌ እንትላለኝ። አንዳንድ ጊዜ ኢትዮጵያኖችና ኤርትራኖችን ለማቀራረብ የሚደረግ ቦታ ላይ ተካፋይ ሆኜ ቀርባለሁኝ። እነዚህ ሁለት ሀገሮች ደግሞ በሰላም እንዲኖሩ ከመጠን በላይ ፍላጎቴ ስለሆነ እዛ ላይ ለሚሰራው ስራ በሙሉ ያለኝን አስተዋጽኦ ለማበርከት ሁልጊዜ ዝግጁ ነኝ። ኢትዮጵያ ነው ያደግኩት፣ አዲስ አበባ ነው የተወለድኩት። I do have a very good, strong feeling for Ethiopia. Ethiopia is totally dead. I'm going to Ethiopia and relationship with the people of the country. So, ኤርትራኖች በሰላም እንዲኖሩ የሚደረገው ጥረት ከማንኛውም አካል ይምጣ ያንን ደግፌ ወደፊት የተሻለኛል አቅም ለመስራት ሙከራ አደርጋለሁ፣ እዛ ቀጥልበታለሁ ለማለት ነው።
እርስዎ ራስዎን በዛ መንገድ እንደ አክቲቪስት ያያሉ?
ዋል አክቲቪስት የሚባለው ነገር ብዙ እንትን ያለው ይመስለኛል። ግን አይ ቲንክ ከህብረተሰቡ ጋር ከሁለቱም ሳይድ ያለኝ የግሌን ስሜት ከመግለጽ ወደኋላ አልቆጠብም። እሱ አክቲቪስት ካደረገኝ እንግዲህ አገስ አክቲቪስት ነኝ ማለት ነው። በኢንዲቪጁዋል ደረጃ ብዙ ጊዜ ነው የምሰራው እና የምካፈላለሁ ከህብረተሰቡ ጋር ከሁለቱም በኩል ሰላም ለሚያመጡ ከሚፈልጉ ሰዎች ጋር የኢትዮጵያና የኤርትራን መተባበር በአንድ ላይ እነዚህ ሁለት ሀገሮች ወይም አንድ ህዝብ ተብሎ ከዚህ በፊት የተነገረውን ነገር ስለምደግፍ ሁል ጊዜ ዝግጁ ነኝ እዛ ቦታ ላይ በኢንዲቪጁዋል ደረጃም በግለሰብ ማለት ነው ወይም ደግሞ በህብረተሰብ የሚደረገው እንትን ላይ ፓርቲስፔት ለማድረግ ሁል ጊዜ ዝግጁ ነኝ።
አቶ ዮሐንስ ክፍሌ አመሰግናለሁ ለጊዜው።
ወደ ቀጣዩ መሰናዶ እንለፍ። በ97 ዓመታቸው ከዚህ ዓለም የተለዩት በዘመናዊው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታሪክ ውስጥ ስማቸው በቀዳሚነት እንደሚነሳ የተነገረው ቤተክርስቲያኒቷን ለብዙ ዓመታት ያገለገሉት የካሊፎርኒያ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከ ጼዴቅ ህዳር 12 ቀን የጸሎት ፍትሐትና የአስክሬን ሽኝት ይደረግላቸዋል ተብሏል። ብፁዕ አቡነ መልከ ጼዴቅ እስካሁን 32 መጽሐፍት ጽፈው 21ዱ ለህትመት አብቅተዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው አጠር ባለው ዘገባ ታሪካቸውን ያካፍለናል።
በፋርጣ ወረዳ ልዩ ስሟ መገንታ ቁስቋም በተባለችው ደብር ከቄስ ወርቅነህ ትኩና ከወይዘሮ አንጓቻ ታሌ በ1916 ዓ ም እንደተወለዱ ያገኘነው መረጃ ያስረዳል። እና በህፃንነት እድሜያቸው ከአባታቸው ከቄስ ትኩ ፊደል ቆጥረው ንባብ ለይተው ዳዊት ከደገሙ በኋላ የቃል ትምህርታቸውን ጀመሩ። ከዚያም አቅራቢያቸው ከሚገኘው ድድም ጊዮርጊስ ከመርጌታ ወንድም ጸመዱ ጋር ምዕራፍ ተማሩ። ብፁዕ አቡነ መልከጸዴ ከፍተኛ የሃይማኖት ትምህርትን በሀገር ውስጥና ከሀገር ውጭ ተምሯል። በተጨማሪም ዘመናዊ ትምህርትን ከመንፈሳዊ ትምህርት ጋር አጠናክረው ለመማር በ1939 ዓ ም ወደ ቅድስተ ስላሴ መንፈሳዊ ትምህርት ቤት ገብተው ትምህርታቸውን በከፍተኛ ትጋት በመከታተል አብላጫን በማሳየት ለሶስት ዓመታት በተደጋጋሚ ተሸልሟል። መንፈሳዊ የትምህርት ዕድል ማግኝተው ወደ ግሪክ በማቅናት ሃልኪ በሚባለው የሃይማኖት ትምህርት ቤት የመጀመሪያ ባለ ዲግሪ ካህን በመሆን በ1949 ዓ ም ወደ አገራቸው ተመልሰዋል። ብፁዕ አቡነ መልከጸዲቅ በሰጡት ሰፊ አገልግሎትም የተለያዩ ሽልማቶችን ከሀገር ውስጥና ከውጭ ሀገራት ተቀብሏል። ብፁዕነታቸው ለቤተ ክርስቲያን የተለያዩ መጽሐፍትን በመጻፍ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታላቅ አስተዋጽኦ አበርክቷል። በ1952 ዓ ም የግርማዊ ቀዳማዊ ኃይለ ሥላሴ ልዩ ካቢኔ ሲቋቋም ለንጉሠ ነገሥቱ የሚያቀርቡትን መንፈሳዊ ጉዳዮችን ለማጣራት በኃላፊነት ተመርጠው የመንፈሳዊ ጉዳዮች መምሪያ ዳይሬክተር በመሆን ሰርቷል። በመንበረ ጸባዖት ቅድስተ ሥላሴ ካቴድራስ ሊቀ ባለሥልጣናት ሆነው በመሾም ለ14 ዓመታት ያህል አገልግሏል። ብፁዕ አቡነ መልከጸዲቅ በሰሜን አሜሪካ ጽዮን ቅድስተ ማርያም ቤተ ክርስቲያንና በሌሎችም አብያተ ክርስቲያናት በማቋቋምና በማደራጀት ሰፊ ሚናን ተጫውቷል። ብፁዕ አቡነ በርናባስ የደቡብ ካሊፎርኒያና አላስካ ሀገረ ስብከት ሊቀ ጳጳስና የብፁዕ አቡነ መልከጸዲቅ ልዩ ረዳት በብፁዕ አቡነ መልከጸዲቅ ረፍት የተሰማቸውን ሐዘን በመግለጽ በዓለማቸው ቆራጥና ጠንካራ አባት ነበሩ ይላሉ።
ለቤተ ክርስቲያን ትልቅ ምሰሶ ነበሩ። በጣም በዓለማቸው ቆራጥ፣ ጠንካራ፣ ትጉህ፣ የማያምኑበትን ነገር እንዲያው ለምንም ብለው የማያደርጉ ፍሬያማ፣ በዘመናቸው ሁሉ ለቤተ ክርስቲያን መብራት ሆነው የኖሩ አባት ነበሩ እና በእርግጥ ወደ አባታቸው ወደ ፈጣሪያቸው ነው የሄዱ። ይሄ አይቀርም። እድሜ ጠገብ ናቸው። በዘመናቸው ሁሉ ከእሳቸው የሚጠበቀውን ሁሉ በእውነት አድርገው ነው የሄዱ። ምንም የቆጫቸው ነገር የለም ለእሳቸው። ለእኛ ግን ጥላ ነበሩ። ምክራቸው፣ ጸሎታቸው፣ ትምህርታቸው ይረዳን ነበር። እንግዲህ ያው ሁላችንም ወደዚያው ነው። ቅዱስ ጳውሎስም ጨርሶታል፣ ይሄድ ከክርስቶስም ጋር ልኖር እናፍቃለሁ። ከዚህ በኋላ እድሜ እየገፋ ሲሄድ ከክርስቶስ ጋር የመኖር ምልክት ነው የምንጠብቀው ነው ሆኗል። እግዚአብሔር በፈቀደው ቀን ሆኗል። እንግዲህ በዘመናቸው ሁሉ ቤተክርስቲያንን አገልግለዋል፣ ፈጣሪያቸውን አምልከው አክብረዋል። በእውነት ለወገንም ተቆርቋሪ ነበሩ። እግዚአብሔር በፈቀደው ቀን እሳቸውን ወሰደ። እንግዲህ በእግራቸው ደግሞ ሌሎችን የቤተክርስቲያን አባቶች ይተካልን። በጣም ያሳዝናል።
ብፁዕ አቡነ መልከጸዲቅ በማዕረገ ጵጵስና የተቀበሉት በ1983 ዓ ም በብፁዕ አቡነ መርቆሪዎስ ፓትርያርክ ሊቀ ጳጳሳት ዘኢትዮጵያ እንደነበረ የሚታወስ ነው። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።
ዘመን ተበላሽቶ ሳይሆኑ ጨካኝ ፍጡራን ነበሩ ለፍጡር አዛኝ እውነት ጥርግራዬ ቁም ነገር ደግነት እናንት ነበራችሁ ለሰው ልጆች ሕይወት እናንት ነበራችሁ ለሰው ልጆች ሕይወት Let us all a chikiri Ano yene Marat kasaw Kasaw wa gabendere Le hazen